ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሚያዝያ 30 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። ከዚያም በሳምንቱ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ትግስታችን ፍጻሜ ይሆናል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
ረሃቡ እየመረረና እየሰፋ በመሄድ ላይ ባለበት ሁኔታ ወያኔ በቆሎና ማሽላ በገፍ እንዲላክ ፍቃድ መስጠቱ አነጋጋሪ ሆኗል። የወያኔ የመጣን ያፍት ቅስቀሳ ግር ቶርች ስታፍቶ አላላውስ ላለው የውጭ ምንዛሪ እጥረት የማይፈነቅለው ድንጋይ የማይፈጽመው ወንጀል እንደሌለ ወስታወቆች ያጋልጣሉ። የተከሰተው የረሃብ አደጋ በቆዳ ስፋትና በህዝብ ብዛት ጭማሪ ያሳየ ባለበት ሁኔታ ወያኔ በውጭ ምንዛሪ ገበያ ላይ በማተኮር በቆሎና ማሽላ ወደ ምስራቅ አፍሪካና ደቡብ አፍሪካ ሀገራት እንዲሸጥ ፍቃድ መስጠቱ የወያኔን አረመኔነት የሚያሳይ ለመሆኑ ለክርክር የሚቀርብ አለመሆኑን በርካቶች ያስረዳሉ። በውጭ ንግድ ላይ የተሰማሩ በርካታ የንግድ ድርጅቶች እንዳሉ የታወቀ ሲሆን ወያኔ በቆሎና ማሽላን ለመላክ ባሁን ወቅት ፍቃድ የሰጠው በላይነክ እንደ ለተባለው የንግድ ድርጅት መሆኑ በዚህ ስራ ላይ የተሰማሩት ሁሉ ቅሬታቸውን በመሬት እየገለጹ መሆናቸውን ተገንዝበናል። ይህ ድርጅት ከቁንጮ ወያኔዎች መካከል የተወሰኑት በንብረትነት ያዙት መሆኑ ምንም ጥርጥር እንደሌለው በርካቶች የተነከረ አስተያየታቸውን ይሰነዝራሉ።
የወያኔ አገዛዝ በቅርቡ የረሃብተኛውና የተረጂው ቁጥር ከ5.6 ወደ 7.6 ሚሊዮን ማደጉን በመግለጽ የሰጠው መረጃ ቀደም ብሎ ይፋ ማድረግ ነበረበት ማለት የዋሽንግተን ፖስት ጋዜጣ ሰኞ ሚያዝያ 23 ቀን ባወጣው እትሙ ገልጿል። አገዛዙ እነቱን በወቅቱ ሊገልጽ ያልፈለገው ኢኮኖሚው በአፋጣኝ ያደገ ነው የሚለውን ቅዠት ጥላሸት ይቀባል ከሚልና ያለበትን የፖለቲካው ጥረት ያባብሰዋል ከሚል ስጋት መሆኑን የሚገልጹ ወገኖች አሉ። በየቦታው ህዝብ በረሃብና ባልሚ ምግብ እጥረት በሚሰቃይበት ሁኔታ በአዲስ አበባ ሰማይ ጠቀስ ፎቅ መገንባት ወይም እንደ ፒዛ ሃት የመሳሰሉ የምግብ መሸጫ ቤቶች ስራ ይጀምራሉ ብሎ ማወጅ ትርጉም የለውም የሚሉ ክፍሎች ረሃቡ እየተስፋፋ መሄዱን ገልጸው እርዳታ ሰጪዎችም የረሃብና የድርቅ አካባቢዎች እጅግ በመጨመራቸው ምክንያት የሚሰጡት የእርዳታ መጠን እየቀነሰ መምጣቱን ገልጸዋል። ባለፈው ጥር ወር በኢትዮጵያ ለገባው ድርቅ 1 ቢሊዮን ዶላር ያስፈልጋል ተብሎ የነበረ ቢሆንም እስካሁን ድረስ የተሰበሰበው የዚህን ግማሽ ብቻ ነው ተብሏል። በአሜሪካው የትራምፕ አስተዳደር ይደረጋል በተባለው የበጀት ቅነሳ ምክንያት በተባበሩት መንግስታት ድርጅት ስር ያለው የዓለም የምግብ ድርጅትም ሆነ የሌሎች የተራድኦ ድርጅቶች በጀት በከፍተኛ ደረጃ ሊቀንስ ስለሚችል ችግሩ እየተባባሰ ይሄዳል የሚል ስጋት አለ። ከዚህ በተጨማሪ በ2008 በድርቅ ተመተው የነበሩ ደጋማ ቦታዎች ሌላ ድርቅ ሊጋረጥባቸው ይችላል የሚል ግምትም እየተሰጠ ነው። በተባበሩት መንግስታት ስር የዓለም የሜትሮሎጂ ድርጅት ባለፈው ሳምንት አርብ ዕለት ባወጣው መግለጫ በፓስፊክ ውቅያኖስ ላይ በሚፈጠረው ከፍተኛ ሙቀት ሳቢያ በኢትዮጵያ የሚገኙ የደጋ አካባቢዎች በድርቅ ሊመቱ የሚችሉበት እድል ከ50 እስከ 60 በመቶ ነው ብሏል።
የዓለም አቀፉ የቀይ መስቀል ማህበርና የኢትዮጵያ ቀይ መስቀል ድርቅ ባጠቃቸው አካባቢዎች ለሚኖሩ ቤተሰቦች የከብት መኖ እየከፋፈሉ መሆናቸውን ገለጹ። 1800 ለሚሆኑ ቤተሰቦች 43000 እስር መኖ የታደለ ሲሆን ይህም ለሚቀጥሉት 2 ወራት የቀንድ ከብቶችንና ሌሎች እንስሳትን የሚመግብ መሆኑ ታውቋል። ለእያንዳንዱ ቤተሰብ በሳምንት 3 እስር መኖ የሚሰጥ ሲሆን ይህም ለሁለት የቀንድ ከብቶች ወይም 12 ለሚሆኑ የቤት እንስሳት በቂ መሆኑ ተገልጿል።
ወያኔ አዲስ አበባ የሚገኙ ታሪካዊ ሐውልቶች ላይ ሆን ብሎ ጉዳት እያደረሰ መሆኑ ታወቀ። ወያኔ ታሪካዊ ሐውልቶችን እያፈረሰ በመትካቸው በጥብጥን የሚጭሩ ሐውልቶችን እየተከለ መሆኑ ይታወቃል። የዛሬ 24 ዓመት ጅጅጋ ከተማ ማል የነበረውን የፋሽስቱ ጣሊያን ወራሪ ጦርን አርበድብዶ አፈርድም ያስካቱትን የጀግናው የደጃዝማች አፈወርቅን ሐውልት ማፍረሱ የሚታወስ ነው። በአዲስ አበባም በወቅቱ የዳግማዊ ምኒልክ ሐውልትን ለማፍረስ በተለያዩ ጊዜያት ሙከራ ቢያደርግም የህዝቡን አመጽ በመስካት አለመደረጉ አይሳተም። በአዲስ አበባ የሚገኙ ዳግማዊ ምኒልክ 6 ኪሎ የሚገኘው የድል ሐውልት 4 ኪሎ የሚገኘው የአርበኞች መታሰቢያ ሐውልት ላለፉት 25 ዓመታት ምንም አይነት እድሳት ሳይደረግላቸው መቆየቱ ወያኔን ታሪክ አጥፊ ለመሆኑ አይነተኛ ማስረጃ መሆኑን ብዙዎች ይናገራሉ።
አራት መቶ ሚሊዮን ብር የወጣበትና አገዛዙ ከውጭ አስመጣው ማዳበሪያ አርሶ አደሮች ለመውሰድ ፈቃደኛ ባለም ሆናቸው ምክንያት ተከማችተው የሚገኝ መሆኑን የዜና ምንጮች ገልጸዋል። ያገዛዙ ባለስልጣኖች አርሶ አደሮችን ሳይማክሩ በማናለብኝነት በባንክ ብድር ያስመጡት ማዳበሪያ በመጋዘን ተጥሎ ያለ ሲሆን ወሳጅ በመጥፋቱ ምክንያት ማዳበሪያውን ያስመጣው ያገዛዙ ክፍል የመጋዘን ኪራይና የባንክ ወለድ እየገፈገፈ ነው ተብሏል። አርሶ አደሮች ማዳበሪያውን ለመግዛት ፈቃደኛ ያልሆኑት ማዳበሪያው ከአፈር ጋር አይስማማም በማለት ነው። ባለፉት አመታት ለምርታማነት ተቃሚ ያልሆነና አፈሩን የሚያባላሽ ማዳበሪያ ከውጭ እያስመጡ ለህዝቡ በግዴታ በመሸጥ ከፍተኛ ዝርፊያ ሲያካሂዱ የነበሩ ድርጅቶች አርሶ አደሩን በማስገደድ ሸጠው ትርፍ ያጋብሱ እንደነበር የሚታወቅ ሲሆን ከተካሄደው የህዝብ አመጽ በኋላ የህዝቡ እንቢተኛነት እየጨመረ በመሄዱ ለመሸጥ አለመቻላቸውን ለማወቅ ተችሏል።
የአማራ ሐኪሞች ማህበር የተባለው ድርጅት በቅርቡ ባወጣው መግለጫ ዶክተር ጋሹ ክንዱ ማዕከላዊ ተብሎ በሚጠራው የማሰቃያና የመመርመሪያ ተቋም ውስጥ በኢሰባዊ ሁኔታ አካላዊና ስነልቦናዊ ጉዳት እየደረሰበት መሆኑን ገልጿል። ከወራት በፊት ከባህር ዳር ከተማ ታፍኖ ወደ ማዕከላዊ የተወሰደው ዶክተር ጋሹ ክንዱ ምንም አይነት የወንጀል ማስረጃ ያልተገኘበት ከመሆኑም ሌላ ያለምንም ፍርድ ለሶስት ጊዜ ያህል የተቀጠረ መሆኑም ተነግሯል። የሐኪሞቹ ማህበር መግለጫ ዶክተር ጋሹ የህሊና እስረኛ ነው ካለ በኋላ ሁሉም ሐኪሞችና ማህበራት ዶክተር ጋሹ ከስር እንዲፈታና ከስቃዩ እንዲላቀቅ በመታገል ግዴታቸውን መወጣት አለባቸው በማለት ጥሪ አቅርበዋል።
አንድ የአሜሪካን ወታደር ሶማሌ ውስጥ መገደሉ ታወቀ። በ1985 ዓ.ም በወቅቱ በሶማሌ ውስጥ የነበረውን የሽብር እንቅስቃሴ ለመክታት ወደ ሶማሌ የገባው የአሜሪካን የባህር ኃይል ወታደሮች ከተገደሉ ወዲህ ለመጀመሪያ ጊዜ አንድ የአሜሪካ ወታደር ከሞቃዲሾ 40 ማይል ርቀት ላይ በመትገኘው ባሪ በተባለች ስፍራ አልሻባብ በአሜሪካ ወታደሮች ላይ ባካሄደው ጥቃት መገደሉ ይፋ ሆኗል። ይህ ሁኔታ ወያኔ በተደጋጋሚ አልሻባብን መምታቱን ይዘግብ ከነበረው ጋር ፍጹም ተቃራኒ በመሆኑና ገንዘብ ለማግኘት የሚቀርበው የሐሰት ዘገባ መሆኑ አሜሪካ በወያኔ ላይ ወደፊት ሊኖራት የሚችለው አቋምን ሊያስለውጥ ይችላል የሚል ግምት እንዳላቸው የአፍሪካ ቀንድ ፖለቲካ አዋቂዎች ያስረዳሉ።
ረፒ በሚገኘውና ቆሼ ተብሎ በሚጠራው አካባቢ ከቆሻሻ ክምርናዳ የዳኑ የአካባቢው ነዋሪዎች በአገዛዙ ቃል የተገባላቸው እርዳታ ያልደረሳቸው መሆኑን ለዜና ምንጮች ገለጹ። ለስሙ መንግስት ወዳዘጋጀላቸው ጊዜያዊ የመጠለያ ጣቢያ ቢወሰዱም ብዙዎቹ የተነከራቸው ሁሉ የውሸት ተስፋ መሆኑን በመግለጽ በደላቸውን ተናግረዋል። ወደ አካባቢው ለመሄድ የተገደዱት ቀድሞ ይኖሩበት ከነበረው አካባቢ በግድ ስለተነሱ መሆኑን የሚገልጹ ዜጎች በታምር ከቆሻሻው ክምርና ዳቢተርፎም እርዳታ ይደረግላቸዋል ተብሎ የተሰጣቸው ተስፋ ባዶ መሆኑን እየተማረሩ ገልጸዋል። ቀደም ብሎ በወር ከ30 እስከ 80 ብር ብቻ ኪራይ የሚከፍሉበት ቤት እንዲሁም እስከሚቋቋሙ ድረስ ለምግብና ለትራንስፖርት ይሰጣቸዋል የተባለው ገንዘብ የኗሪነት ማረጋገጫ ወዘተ የሚል ሰበብ እየተሰጣቸው እስካሁን እርዳታው ያልደረሳቸው መሆኑን ተናግረዋል። ዘመድ የሞተባቸውም እስከ 40 ሺህ ብር ካሳ እንደሚሰጣቸው ቢነገርም ሬሳውን አግኝተው ማሳየት ያልቻሉ ዜጎች የተከለከሉ መሆኑን ተናግረዋል። በቆሻሻ አካባቢ አሁንም ቆሻሻ መጣሉ የቀጠለ ሲሆን ተመሳሳይ አደጋ ሊደርስ ይችላል የሚለው ስጋት ከፍተኛ ነው።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ የወያኔ አምባገነንነት ማጋለጣቸው ተወሳ። የመንግስታቱ ድርጅት የሰብአዊ መብቶች ኮሚሽን ዋና ኃላፊ የሆኑት ዛኢድ ቢን ራአድ አልሁሴን ወያኔ ማንንም ኃይል በውስጡ ጉዳይ ጣልቃ መግባት አይችልም ብሎ የሰጠውን ማስጠንቀቂያ በመጣስ ወደ ኢትዮጵያ መምጣታቸው ታውቋል። ኃላፊው የፖለቲካ እስረኞችን ለብቻቸው ማነጋገራቸው የታወቀ ሲሆን ውይይታቸው ምስጢራዊ በመሆኑ ዝርዝር መግለጫ ከመስጠት መቆጠባቸው ታውቋል። የሰብአዊ መብቶች ኮሚሽን ኃላፊው ከወያኔ ከፍተኛ ሹሞች ጋር መነጋገራቸው ሲታወቅ ወያኔ ህዝባዊ አመጽን ለማፈን በድንጋጌ ሰብአዊ መብቶችን መርገጡን ማውገዛቸው ታውቋል። ወያኔ ከፍተኛ ህዝባዊ አመጽ የተካሄደባቸውን የአማራና የኦሮሞ አካባቢዎችን ለመጎብኘትና የአካባቢዎችን ነዋሪዎች ቤተሰቦቻቸው የተገደሉባቸውንና የአካባቢዎቹ ታዋቂ ነዋሪዎችን ለማነጋገር የኮሚሽኑ ኃላፊ ያዙት እቅድ መከልከሉን መገንዘብ ተችሏል።
በትራምፕ አስተዳደር በቀረበው አዲስ የበጀት ረቂቅ መሰረት ለታዳጊ ሀገሮች የሚሰጠው እርዳታ ገንዘብ እንዲቀንስ መደረጉ ከዚህ በፊት የተነገረ ሲሆን የሚሰጣቸው እርዳታ በከፍተኛ ደረጃ ከቀነሰባቸው የአፍሪካ ሀገሮች መካከል የወያኔ አገዛዝ እና ዩጋንዳ ይገኙበታል። በአዲሱ የበጀት እቅድ መሰረት ለሶማሊያ የሚሰጠው ገንዘብ በ36 ሚሊዮን ዶላር እንዲጨምር ሲደረግ ኢትዮጵያ ሲሰጣት ከነበረው ገንዘብ ላይ 131 ሚሊዮን ዶላር፣ ኡጋንዳ ደግሞ 68 ሚሊዮን ዶላር እንደሚቀነስባቸው ተገልጿል። ለአለፉት አመታት የወያኔ አገዛዝ ያገሪቱን ኢኮኖሚ በጥምር አሃዝ ማደጉን በተደጋጋሚ ሲያዳስን የቆየ ቢሆንም በአሁኑ ወቅት ሀገሪቱ በብዙ መለኪያዎች በጣም ወደ ኋላ የቀረች መሆኗን አንድ ጥናት አጋልጧል። ተገኘ ለተባለው እድገት የሀብት ምንጩ የውጭ እርዳታና ከውጭ ሀገር በሚገኝ ብድር መሆኑን ጥናቱ ጠቅሶ እነዚህ እየቀነሱ ሲመጡ ችግር ሊያጋጥም እንደሚችልም አብራርቷል። ጥናቱ በተጨማሪ ይፋ ባደረገው መረጃ መሰረት በፈረንጆቹ አቆጣጠር 2016 አገሪቱ ንጹህ ውሃ በማግኘት በኩል ከ186 አገሮች 174ኛ ሆና መመደቧ ለዜጎቿ መልካም የመጸዳጃ አገልግሎት በመስጠት በኩል 161ኛውን ደረጃ መያዟ ምን ያህል ኋላ ቀር መሆኗን ያሳያል ብሏል። በትምህርት ደረጃም ኋላ ከቀሩት የዓለም አገሮች ውስጥ አንዷ መሆኑ የተገለጸ ሲሆን ትምህርት ከጀመሩ ህጻናት መካከል ግማሽ የሚሆኑት 8ኛ ክፍልን እንኳን እንደማይጨርሱ ተቆሟል። በርሻ ምርታማነት ከ186 ሀገሮች መካከል 154ኛ ቦታ ላይ መመደቧ የተገለጸ ሲሆን ይህም በአየር ጠባይ መለዋወጥና በሌላ ምክንያት የምግብ እጥረት አፍጊ ከሆኑባቸው ቦታዎች መካከል አንዷ ሆና እንድትመደብ አድርጓታል ብሏል። በአጠቃላይ ለተባበሩት መንግስታት ድርጅት የህብረተሰብ የእድገት መለኪያ ከ186 ሀገሮች መካከል 174ኛ መሆኗ ከዚህ በፊት የተገለጸ ሲሆን ከ25 እስከ 30 ሚሊዮን የሚሆን ህዝቧም የመጨረሻ መናጢ ደሃ መሆኑ መገለጹ ይታወሳል።
ወያኔዎች ሙስናን ለመከላከል በሚል ቋሚና ተንቀሳቃሽ ንብረታቸውን እንዲያስመዘግቡ ቢደነግጉም እስካሁን ለህዝብ ይፋ አለመደረጉ ሚስጥሩ ሌላ ነው ተብሏል። ብዙዎች የወያኔ ቁንጮዎች የሀገሪቱን ከፍተኛ የውጭና የገቢ ንግድን እንደተቆጣጠሩት የሚታወቅ ሲሆን ይህ የንብረት ምዝገባ የሚለው ባልት ለስድስት ዓመታት ምዝገባ እየተካሄደ መሆኑ ሲታወቅ እስካሁን ከምዝገባው ውጪ አንዳች ነገር ለህዝብ ይፋ አለመሆኑ ፋይዳው ህዝብን ማደናገር እንደሆነ ብዙዎች ያስረዳሉ። አብዛኛዎቹ የማምረቻ ድርጅቶች፣ የትራንስፖርት ድርጅቶች፣ ሆቴሎች፣ የህክምና ማዕከላት፣ የንግድና የመኖሪያ ህንጻዎች ወዘተ ባለቤቶች ቁንጮ ወያኔዎች መሆናቸውን እንኳን አዋቂ ሳናትም የሚያውቁት ሀቅ ሆኖ ሳለ ይህ የንብረት ማስመዝገብ ይባል ተውኔት ሊያጃጅል የሚችለው ወያኔዎችን ራሳቸውን ብቻ መሆኑ የሚታወቅ ነው። ለዚህ የባልት ጨዋታ ወጪ የተደረገው ገንዘብ 200 ሺህ የአሜሪካን ዶላር መሆኑ የጉዳዩን አስከፊነት ፍንትው አድርጎ እንደሚያሳይ ብዙዎች በመረት ይናገራሉ።
ግዝ 24 ራፋኤል የተባሉ ተዋጊ አውሮፕላኖችን ከፈረንሳይ ከገዛች ወዲህ 1500 ኪሎ ሜትር ርቀት ካለው ቦታ ላይ ያባይን ግድብ ልታጠቃ እንደምትችል ሜሞ ሚድል ኢስት ሞኒተር የተባለ ጋዜጣ አርብ ሚያዝያ 27 ቀን ባሰፈረው አምዱ ላይ ገልጿል። ጋዜጣው በተጨማሪም የወያኔ አገዛዝና የሱዳን መንግስት ህገወጥ ዝውውርና የኮንትሮባንድ እቃዎችን ለመቆጣጠር ነው በሚል በቅርቡ በወሰን አካባቢ የጋራ ስምሪት ያደረጉ መሆናቸውን ገልጾ ዋናው ዓላማው ግብጽ በአባይ ላይ ለማካሄድ ላቀደችው ጥቃት የጋራ መከላከያ ለመፍጠር ነው ብሏል።
Son
መርሳትን ነው መርሳት። የቂምን መሬት ውሃ እናጠጣ ለማለት ባንነሳም ታሪኩን የረሳ ስተቱ ሊደግማልና መዘንጋት ውድቀት የሚያመጣብን ነው። በሚያዚያ 1969 ዓ.ም ደርግ የተባለ ጭራቅ ካጋሮቹ ጋር ሆኖ በአዲስ አበባ ከተማ በጥቂት ሰዓታት ከሺ በላይ ወጣቶችን ጨፍጭፏል። ወያኔ ባለፉት ወራት ከጎንደር እስከ ኢሬቻ በዓል 3000 በላይ ዜጎችን እንዲሁ ጨፍጭፏል። የሆነውን የነበረውን ለመርሳት የሰው ደም የቆሻሻ ኩሬ ውሃ አለመሆኑን መርሳትን ይጠይቃል። ደም ከነጎድጓድ የበለጠ ድምጽ አለው። በግፍ የተገደሉም እውነተኛ እረፍት የሚያገኙት ለተፈጸመባቸው ግፍና ወንጀል ፍትህን ፍርድን ሲያገኙ ብቻ ነው። ታሪክም ሳትጎብጥ ወደፊት ለመሄድ ሂሳብ ማወራረድን መጠየቅ ይኖርባታል። የ1969 ዓ.ም ሚያዚያ የሰራተኞች ቀን ወንጀለኞች ዛሬ የፖለቲካ መድረኩን አጨናንቀው አሉ። አንቱ አቶ ዶክተር እየተባሉም መካሪና ቃኝ ተብለው ሲለፈፉና ሲከበሩ ማየት ተገደናል። ተውልድ ታሪኩን ረሳ ተደናገረ። ይህ ባው መመለሱ ቀውሳችንን ገላጭ ነው። ስንቱን ወጣት 20 ሳይሞላውና ሳይጨርስ የፈጀ ቀይ ሽብርተኛ በቁሙ ሞቶ ግን ሰሞኑን ሲከበር አገር ወዳድ አስመስለው ሊያሞካሹ ከመጠሩት ውስጥ በተለይ በሰውየውና መሰሎቹ ወንድም እህት ያሏቸው መገደላቸውን ረስተው ሲዘቅጡ መታዘቡ ዘግናኝ ሆኗል። ታሪክ ረስተዋል እንዴታ? ህሊናቸውን ቀብረዋል አሁንም እንዴታ? ባለም የሰራተኞች ቀን በአዲስ አበባ የተፈጁት ንጹሃን ዜጎች ደማቸው ባዋሽ አሰበ ተፈሪ ወዘተ እንደ ተገደሉት ወንድም እህቶቻቸው የፍትህ ያለ ብሎ አሁንም ይጣራል። ሰላማዊ ሰልፈኞችን በገፍና በገፍ የሚገድሉ ገዢዎች ዋናው ተጠያቂና ተወንጃይ መሆን ሲገባቸው ዛሬም የለም ጥፋቱ የተቃዋሚዎች ነው የሚሉ እንዳሉ ደግሞ አላጣነውም። የታገሉ ድርጅቶችን ሰው አስፈጁ ብለው ዛሬም ይወነጅላሉ። በራሳቸው የደርግ ሆነ ወያኔያዊ ወንጀል ተጸጸተው ይቅርታን ሲጠይቁ ወይም ንስሐ ሲገቡ ለማየትም ከቶም አልታደልንም። ለፋሽስቶች ዋርዲያ ለጠባብ ገንጣዮች ጠበቃ ሆነው የነበሩትና አሁንም የሆኑት ታሪክን በዳምጠው ሲደፈጥጡ በዝምታ አለማየትና መቃወም አዎ መርሳትን ነው መርሳት ማለት ሲያንስ ነው። የዜጎች ግዴታ ታሪክና ውድ አገራቸውን መጠበቅ ነው። ይህንን መርሳት አይገባም። የደርግ ነፍሰ ገዳይ ወንጀለኞች ወጣቱን ትውልድ የመከሩና የፈጁ ዛሬ አለና ብለው ሊደራጁ ቢሞክሩም ከሐረግ ሬሳ የተሻለ በራሳቸው የመቆም ችሎታ ባይታይባቸውም በፖለቲካው መድረክ ተሰማርተው የትላንቱን ፋሽስት በዛሬው ዘረኛ ተክተው የህዝብን ትግል ለማፈን ለማደናቀፍ ደፋ ቀና እያሉ ናቸው። ታሪክን የሚከልሱትና የሚበርዙትም ለዚሁ ነው። ለፍርድ ሳይቀርቡ ሞት ሲቀልባቸውም ነፍስ ይማር ብለን ራሳችንን የማናዋርደው ነፍስም የላቸውም በሚል ብቻ ሳይሆን ያፈሰሱት ደም ፍትህን አለማግኘቱን በመገንዘብ ነው። ትላንት አማራውን ባሶሳ በደኖ ጨፍጨፍ ያሉና የፈጁ ዛሬ የፖለቲካ መሪዎች ተብለውና ይባስም ብለው አገር ሊገነጥሉ እየጣሩ ናቸው። ትላንት ለመንግስቱ ኃይለማርያም ቀኝ እጅና ቀጥረኛ ሆነው ስንቱን ያስፈጁትና አንዳንዶቹን በቀጥታ የገደሉት ዛሬም አፋቸውን ሞልተው ያኔ ሰለባቸውን ድራሽ ለማጥፋት ለወያኔም ለማገልገል ተኮልኩለው አሉ። አንጃ ሆነው ድርጅትን አጋልጠው ያስጠቁትና ዛሬም ከነመሰሎቻቸውና ደቀ መዝሙሮቻቸው በዚያው ውርደትና ወንጀል ቀጥለዋል። ይሄ ያላሳዘነ ያላስቆጣ ያላስቆጨ ምን ሌላ ሊያናድደን ይችላል? ወጣቱ ትውልድ ከወንድሞቹና እህቶቹ በፋሽስትና ዘረኛ አገዛዞች ካለቁት እናትና አባት አዛውንቶች የደም ግብር ምንም መማር ካልቻለ አገራችን ለባሰ ጥፋት መዳረጓ መጠበቅ ያለበት ነው። ገሎ ነበር ሞተ በሚል በቀላሉ የሚታለፍ አይደለም ኢትዮጵያና ልጆቿ ላይ የደረሰው ግፍና መከራ። ይህን የረሱ ክፍሎች ግን በሚያሳፍር ደረጃ መንጌ መሌ እያሉ ከሃዲዎችን ማቋላመጥ ብቻ ሳይሆን ከዚህኛው ግብረሰይድ ያለፈው ይሻል ነበር ክርክርንም ከፍተው ሲዋረዱ መታዘብም ተገደናል። ጅብ ይበላ ይሻላል ወይስ አዞ ቢሉስ ሰውየው ምን ገዶኝ ሁሉም በሾለ ጥርሱ ነው የሚቦጭቀኝ አለ የተባለውን ያስታውሰናል። ቂም በቀል አንድ ቀን እንዲያበቃ እንዲወገድ የኛም ምኞት ነው። ወደዚያ ጉዞ ግን ወንጀልን በማደባበስ ሳይሆን ለወንጀል ተገቢውን ምላሽ በመስጠትና ፍትህን በማስፈን ነው። የዛሬውን የፖለቲካ መድረክ በሀገር ውስጥም በውጭም ስንመረምረው አጨናንቀውት ያሉት ህዝብ የፈጁ ጠባቦች፣ የደርግ ወንጀለኞችና ቀጥረኞች አሊያም የዘረኛ ወያኔ ጫጩቶችና ተቀጣሪዎች ናቸው። ሁሉም ባይሆኑ አብዛኞቹ ጭምብል ያጠለቁ ሲሆኑ የደርጉን ጭራቆች ግን እያወቅናቸው ታጋይነን ብለው ሲቀላመዱ ማመንን የመረጥን ይመስላል። ይህ መጃጃል ነው ወይስ አገርና ህዝብን መካድ? መልሱ ግልጽ ነው። በተጨባጭ የዚህ መጃጃልና ክህደት መዘዙ ሲመረመር ሲታይ ዛሬ ከወያኔ ጋር እንደራደር ብለው የተጎነበሱትን ጉዶች ያሳየናል። ሀፍረትም ያከናንበናል። በወያኔ ላይ ትግሉን ማተኮር ማነጣጠር በሚል ዝምታን ብንመርጥና ለፍርድ ይቅረቡን አስቀድበን ባንገፋ የረሳን መስሏቸው በወንጀለኛ እብሪት የሌባ አይነ ደረቅ እንዲሉ በእነሱ ብሶ ሰለባቸውን አሁንም ሊወነጅሉ ሊከሱ ይፍጨረጨራሉ። በዚህም እርኩስ ተልእኳቸው ዛሬም እንደ ትላንት ጥረታቸውን አጃቢ የዘቀጡ አንጃዎችን ከየድርጅቱ ማግኘታቸው አልቀረም። ከኢሕአፓ ባሻገር የቅንጅትን ዕጣ ማጤኑ ሲበቃ ዛሬ ደግሞ የየብሔሩ ተቆርቋሪ መስለው ሕዝብን በመከፋፈል ወያኔን የሚጠቅሙትን ማየቱ ይበቃል። አገር ወዳድነት አርበኝነት ኢትዮጵያዊነት ነው። ብሔረተኛነት ዘረኝነት ጎጠኝነትንና ጥላቻን አስፍኖ ሕዝብን መከፋፈልና በዚህም መንገድ ኢትዮጵያን መጉዳት ማዳከም ነው። ይህንንም ዛሬ በገሃድ እያየን ነው። አይኑ ሳይጠፋ የታወረ ሁሉ ግን እነዚህን መሰሪዎች እጹብ ድንቅ ሲላቸው መስማት የሚሰቀጥጥ ነው። በሰሞኑ በኢሳይያስም በሌንጮም የተለፈፉትን ቅጥፈቶች ያጤኗል። ይህን በተመለከተ መርሳትን ነው መርሳት በሚል ከተገጠሙት ውስጥ የሚከተለውን በ1992 ዓ.ም ከተቻለማ ይረሳ በሚል ርዕስ ተጽፎ የነበረውን እናቀርባለን። ከተቻለማ ይረሳ። መርሳትን አለመርሳት ከተቻለ፣ ማስታወስን ጭራሽ መርሳት ከተቻለማ ሁሉም ይረሳ። ግፉ መከራው፣ ክምር ሰቆቃው፣ ክህደት ጥቆማው፣ በየመንገዱ ወዳቂ ሬሳው፣ ቀይ ሽብሩ ነጻ እርምጃው፣ በነ ወያኔም ሕይወቱን ያጣው ከተቻለማ ሁሉም ይረሳ። የነ እርገጤ የነ ቀልቤሳ፣ የነ ተሾመ የነ አሊ ሙሳ፣ የነ መንግስቱ የዚያ ሰው በላ፣ ሰደድ አራጁ ሽብሩ ቀዩ ሁሉም ይረሳ። ማስታወስ ጭራሽ ካልጠቀመማ፣ ለምን ማለቱ እንዴት ማለቱ ካልፈየደማ፣ እነዚያ ሁሉ ወንዶቹ ጀግኖች፣ እነዚያ ሁሉ ሴቶቹ ጀግኖች፣ ከተቻለማ ሁሉም ይረሱ። ለሀገር ለወገን ሕይወት በሰጡ፣ ፋሽስት ጠባብን በተጋፈጡ፣ ሕዝብን የሚያኮራ ታሪክ በጻፉ፣ ከተቻለማ ሁሉም ይረሱ። مدركو يسط لغدايوچو عاصما تشو يوطا بقلاجوچو تلان تدغم بزاريوچو كتچالما كلهم يرسو كالتكمما كتاريك ممار كلهم يرسو تولد دايمار بزيو بتاونو نبر نغرغن تاريكون يرسا ستتون يدغمالنونا مرساتن كارسان አገራችንንም እንረሳለን የሚል ተገቢ ስጋት አለን ያለፈውን ብንተው እንኳን ትላንት ከጎንደር እስከ ሬቻ ወዘተ ስንቱን ዜጋ ይፈጀውን ወያኔ ህዝብን ጥፋተኛ አድርጎ ራሱን ነጻ ያደረገውን ወያኔ ቃሉን ተቀብለው ሊደራደሩ ጥራና ያሉ እንዳሉ ስናይ ከመቸው የዚህ ግፈኛና ፈረኛ አገዛዝ ግፍ ተረስቶ ያውም የታሰሩት ይፈቱ ገዳዮች ለፍርድ ይቀርቡ ሳይባል ድርድር ለተባለውና ውድቅ መሆኑም ሳይውል ሳይደርግ ለታየው ጸረ ኢትዮጵያ ባል ተራሳቸውን ሲያጨቀዩ ስናይ ታሪክን ማስተዋስ የትናንቱንም የዛሬውንም ሳንታክት ማስገንዘብ ግዴታችን ሆኖ ይገኛል። የህዝብ ደም ፈሶ በከንቱ አይቀርም። ጸረ ህዝብ ወንጀለኞች ሁሉ ለፍርድ ይቀርባሉ። የኢትዮጵያ ህዝብ ዴሞክራሲያዊ ትግል ያቸንፋል።
شكيتون تيا انكرو غرانكو بايس هوا وتوسين نبيرا اوتي نجمة جيبتي تكيتين تيا بانانشو تيجانا نوتي غرانكو بربير نتوتي شكيتون تيا Malaya jada nise basabte anan kobara tesite takitintia Jana nante gara ko perna ko te shakituntia Ankaro garanko baise hawa otosin nadira onte nagama chipte jalalentia Otu seni fon kute hitike kun kon kotate shakitutia Malaka nanama tu janate ko ya sekaru nananyate takitintia Nanate garako perna to de shakituntia Ankaru garanko baise hawa otosin nabira orte nagama chipte takitintia Yandara kallo magala asiki baise jala jala lentia Sikate Malu maaf nabir hafta Kon nabir natu debi adara jalala Lafaga banna jokesa Hasifa chammar sa ole shaki tutia Malakan Horban arrano ni malo Nama or mati wanale takititia Garako perna to de shakituntia Ankaro garanko baise hawa otosin nadira orte nagama chipte jalalentia Ya shaketia, ya shaketa fan, ya fadarnani
የወያኔ የመዋሸት ህመም በሐኪምም በጠበልም በድሜም የሚድን አይደለም። አምሮ በለጠ ከአዲስ አበባ። በአሁኑ ጊዜ ስለ ፖለቲካ ምንም እውቀት የሌላቸውና ፖለቲካውን ይጠሉ የነበሩ ወይም በፖለቲካ ጠላትነትና ድርባይነት ተሰለፉ የነበሩ ሰዎች በፖለቲካ ማካይነት የሚገኘውን ቁሳዊ ሀብትና ሌሎች ጥቅሞችን በመመልከት በፖለቲካው ፍቅር ግለት ተጠምደው መመልከት አዲስ ይሆን አይደለም። የነዚህ ቡድኖች የትግል ሜዳና የትግሉ ተዋናይ የሚያደርጉት ህዝብን ሳይሆን የባድ ኃይላትን ወይም መገናኛ ብዙሃኖችን ነው። አስመሳይነት ይሏል ይህ ነው። የፖለቲካ ድንቁርናም ይኸው በማያውቁት ሜዳ መቆፈስ ነው። ፖለቲከኛነት ጥልቁቀትን የግድ እንደሚል መቀበል ይሳናቸዋል። ቁራጥነትን የሚሻ ትንቅንቅ መሆኑንም አይረዱም። መስዋዕትነት ለመክፈል የሚያስችል ቁርጠኝነት እንደሚሻ መረዳት ማወቅም አይሹም። የሀገርና የህዝብ ፍቅር የፖለቲከኛ ገዢ ሐሳብ መሆኑን ይዘነጉትና ለስልጣን ሲሉ ብቻ በሀገር ክብርና በህዝብ ለዋላዊነት ስልጣን ላይ በዘረኝነት ሲሞዳሙድ ይስተዋላሉ። ዱቄቱንም አምጪው የትም ማስፈጨው አይነት ደላሎች ይሆናሉ። እነሱ ከስልጣን ወጥተው የሚያጋብሱት ጥቅም እንጂ የሀገርና የህዝብ ጉዳይ የሚያሳስባቸው እንዳልሆነ መጥቀስ የምንችለው በርካታ የሀገራችን ተመክሮች አሉ። የፖለቲከኞች አልፋና ኦሜጋ ግባቸው ሀገርና ህዝብ ናቸው። የሀገር ክብርና የህዝብ ፍቅር ደግሞ ከየትም የሚገኝ ሳይሆን ከጥልቅ ፖለቲካዊ ዕውቀት ምንጭ የሚቀዳ ነው። የፖለቲከኛ የዕውቀት አድማስ ስፋትና ጥልቀት ከአንደኛ፣ ሁለተኛ ወይም ሶስተኛ ዲግሪ ከፍ የሚል ነው። በዚህም የሚለካም አይደለም። የፖለቲካ ዕውቀት ሁሉንም የዕውቀት ምንጮች አሟጥቶ መጠቀምንና በእነሱ ውስጥ ያለፈ ተመክሮ መጨበጥንም ግድ ይላል። ሁሉንም የዕውቀት ምንጮች ሲባል በመደበኛ ትምህርት የሚገኙ ዕውቀት፣ ከንባብና ከህብረተሰብ የሚገኙ የዕውቀት አድማስ ማለት ነው። ተመክሮ ሲባል እነዚህን የዕውቀት ምንጮች ሁሉ አሟጥቶ በመጠቀም ወደ ተግባር ሲለወጥ ያጋጠሙ ችግሮችንና ጠንካራ ጎኖችን በመለየት የመቀመር ልምድ ማለት ነው። ለዚህ ማሳያ የሚሆነው ፖለቲከኛ ሳይሆኑ ፖለቲከኛነን ይያሉ በርካታ የፖለቲካ ስነ ምግባሮችንና መርሆችን የሚጻረሩ መፍቴ መሰል ደማፋሳሽ መላ ወይ ባርነት የሚያስረዝም ጸረ ህዝብ አላማን ወደ ህዝብ ሲወረውር በጎሰኝነት ተመልክተናልና ነው። በ2008 ዓመተ ምህረት የወያኔ አገዛዝ ያንገሸገሸው ህዝብ ብሶቱንና ችግሩን በአደባባይ በተቃውሞ ገልጿል። የህዝብ ጥያቄ ወያኔ ከስልጣን ውረድ የሚል ነበር። በዲሞክራሲያዊ ስርዓት የህዝብ ለዋላዊ ስልጣን ባለቤትነት የሚረጋገጥበትን እንሻለን። ወያኔዎች በዘር በጎሳ በሃይማኖት አትከፋፍሉን፣ እኛ ኢትዮጵያውያን አንድ ነን ወዘተ የህዝብ መሰረታዊ ጥያቄዎች ሆነው ያለ ጥገናዊ ለውጥ ይደረግ፣ ወያኔ ስልጣን ልቀቅ ማለት ማከረር ነው፣ በድርድር በእርቅ ይፈታ ያሉ የሚያላግጡ ፖለቲከኛ መሳይ አስማሳያዎችን በተለያዩ መገናኛ ብዙሃንና መድረኮች ላይ መመልከት መቻላችን የሚያረጋግጠው ክደትን እንጂ ፖለቲከኛነትን አይደለም። በሌላ በኩል ማንነታችንን ተነፍገናል፣ ማንነታችን በወያኔ ተክዷል፣ ማንነታችን ይመለስልን ብለው በጠየቁ ወገኖች ላይ አጓጉል የፖለቲካ ጨዋታንና ክደትንም ተመልክተን ታዝበናል። የሁመራ፣ የወልቃይት፣ የጠገዴ፣ የጠለምት ማንነት በወያኔ ተክዷል። ዛሬ ለጊዜው የተዳፈነ ቢመስልም የወሎ ራያና ቆቦ እንዲሁም የዋጋ ወራጃ አንድ ወረዳ የሆነው የማንነት ጥያቄ ነግ ከነግ ወዲያ መነሳቱ የማይቀር እውነታ ነው። ታዲያ በእነዚህና በሌሎች የማንነት ጥያቄዎች ላይ በግልጽ የሚታዩ ክደቶችን ተመልክተናል። የወያኔን የውሸት ድሪቶ ሲደርቱም ታዝበናል። መርዘኛ መፍቴን እንደ መፍቻ መሳሪያ የሰነዘሩ ፖለቲከኛ መሳይ ካድሬዎችንም ተመልክተናል። የወያኔ ገዥዎች በሀገርና በህዝብ ላይ ትልቅ ጥፋትን ሲወጥኑ እንደ ቀልድ አድርገው ውስጥ ለውስጥ ይለቃሉ ወይም በግልጽ ይናገራሉ። መለስ ዜናዊ ስለ አዲስ አበባ የመኖሪያ ቤት ችግርና ስለ መልሶ ማልማት እንዲሁም ቤት ለመስራት ስለሚያስፈልገው የገንዘብ መጠንና ከህዝብ የኑሮ ደረጃ በላይ መሆኑን ሲጠየቅ የሰጠውን ምላሽ ዛሬ እየተከወነ ያለውን መመልከት ይቻላል። የመለስ መልስ አዲስ አበባ የውድድር ከተማ ስለሆነች መኖር የሚችል ይኖራል፣ መኖር የማይችል ይለቃል የሚል ነበር። እስከዛሬ ይህ የመለስ ዜናዊ አባባል ወደ ተግባር እየተቀየረ ያለ መሆኑን መረዳት አይከብድም። በዚህ በመለስ ቃል መሰረት ከአዲስ አበባ ለትግራይ ተወላጆች የውድድሩ አሸናፊ እንዲሆኑ በወያኔ ልዩ ድጋፍ ይደረግላቸዋል፣ ቦታ ይሰጣቸዋል፣ የማይከፈል ብድር በገፍ ይበረከትላቸዋል፣ ኮንዶሚኒየም ቅድሚያ ይሰጣቸዋል። ሌሎች ኢትዮጵያውያን ደግሞ በወያኔ የጭቃ ጅራፍ ይገረፋሉ፣ ቦታቸውን ይነጠቃሉ፣ መኖሪያ ቤታቸው ይፈርስባቸዋል፣ ከላስቲክ ጎጆ መጠለል ወይም ከጎዳና መውጣት ዕጣ ፈንታቸው ይሆናል። ሁለተኛውን የወያኔ ተረት ተረት መሳይ ጨዋታን እንመልከት። እነዚህ የወያኔ ልብ ወለድ ተረቶች ተረት ሆነው ቀሩ ወይስ እውን ተደረጉ የሚለውንም መመልከት ጠቃሚ ይሆናል። እነዚህ ልብ ወለድ መሳይ የወያኔ ሴራዎች ለዘጠኝ ተከታታይ ዓመታት በትግራይና በአዲስ አበባ ለሚገኙ አባላቶቹና ደጋፊዎቹ ውስጥ ለውስጥ ሲረጫቸው እንደነበር መረጃዎች አሉ። የወያኔ ፈጠራ ተረት እንዲህ የሚል ነበር። የትግራይ ክልል 10 ልጆች ነበሯት። ትግራይ ከነበሯት 10 ልጆቿ ውስጥ ሁለቱን ተነጥቃ 8ቱን ብቻ ይዛ ቆይታ ነበር። የትግራይ ክልል የተነጠቀቻቸውን ሁለቱን ልጆቿን በህወሓት ተጋድሎ አስመልሳለች የሚል ብስራት አዘል ፈጠራ ነበር። በወያኔ ተረት ተረት ጨዋታ መሰረት ልጆች የተባሉት አውራጃዎች መሆናቸው ነበር። በትረካው መሰረትም ከጠፉት ወይም ከተነጠቁት የትግራይ ልጆች ውስጥ ሁመራ፣ ጠገዴ፣ ወልቃይትና ጠለምት የተባሉት የጎንደር አካል የሆኑት እንዳንድ አውራጃ ሆነው የትግራይ ልጆች መሆናቸውን ለመግለጽ በወያኔ የተሸረበ እጅግ ያለ ሴራ ነበር። ሁለተኛውና የተነጠቀው የትግራይ ልጅ የተባለው ደግሞ የወሎ ጠቅላይ ግዛት አንድ አውራጃ ነበረው ራያና ቆቦ እንዲሁም ከዋጋ አውራጃ የተወሰደውን የውፍላ ወረዳን ያካተተ ነበር። በመጨረሻም እነዚህ በህቡ ሲተላለፉ የነበሩ የወያኔ ተረት ተረት መሳይ ጨዋታዎች ወደ ተግባር ተቀየሩ። እሁንም ሆኑ እርግጥ ነው የሁመራን፣ የወልቃይትን፣ የጠገዴን፣ የጠለምት መሬቶችን ትግሬነት ከ1983 ዓመት በፊት ወያኔ ተክቶ ሰርቶበታል። በእነዚህ የጎንደር መሬቶች ላይ ነዋሪ የነበሩ የአማራ ተወላጆች ላይ የዘር ማጥፋት ተግባር በወያኔ ተፈጽሟል። ወንጀል ኖሮባቸው ሳይሆን ጎንደሬዎች እንጂ ትግሬ አይደለንም በማለታቸው ብቻ መሬቶቹም የጎንደር አማሮችም እንጂ የትግሪዎች አይደለም በማለታቸው እንጂ በእነዚህ አካባቢዎች ዘግና የወያኔ ጭፍጨፋ ሲከፈትባቸው የተረፉት ደግሞ ለማይመረጠው የስደት ህይወት ተዳርገዋል። በመሬታቸውም ላይ የትግራይ ተወላጆች የወያኔ ታጋዎች እንዲሰፍሩበት ተደርጓል። የደም መሬት ይሏል ይህ ነው። ኮያኔ ተረተረት ጨዋታ በስተጀርባ በወያኔ የተካዱ ለተውችና ማስረጃዎችን ማወቅና መረዳት ወያኔ የቱን ያህል ካሃዲ ውሸታ ደፋር መሆኑን ምንናቀውን ግንዛቤ ይበልጥ ያዳብርልናል። የነዚህን አካባቢዎች ተፈጥሯዊና ታሪካዊ ጥብቶችን መመልከትም ይጠቅማል። የጎንደርና የትግራይ ጠቅላይ ግዛቶች ወይም ክፍለ ሀገሮች በተከዜ ወንዝ ተካልለው መኖራቸው በሰው ልጅ ታሪክ የሚለካ አይደለም። የወሰኑ ርዝመትም ረጅም የሚባል ነው። ከጎንደር ሰሜን ምስራቅ ልዩ ስሙ ፍየልውሃ ከሚባለው ቦታ ወደ ደቡብ አቅጣጫ ከሚገኘው የበየዳ ወረዳ ጫፍ ጀምሮ ተከዜ ወንዝ ጎንደርና ትግራይን እንዳካለለ ከሱዳን መሬት ይደርሳል። የትግራይ ክልል ተከዜን ተሻግሮ ጎንደር ያስተዳደረበት የጽሑፍም ሰነድ ሆነ የካርታ ማስረጃ የለም። ከሰው ልጅ ታሪክም ይቀድማል የሚባለውም ለዚህ ነው። ከዘመኑ የትግራይ ምሁራን ውስጥ የወያኔን የውሸት ተረት እውነት ብለው ሲያራግቡ እውነታውን ሲክዱ ራስ መንገሻ ሲዩም ደፍረው በአያቶቼም በአባቶቼም ሆነ በኔ የግዛት ዘመን የትግራይ ግዛት ተከዜን ተሻግሮ አይቼም ሰምቼም አላውቅም ሲሉ የሚያውቁትን እውነት በድፍረት አፈረጡልን። የኢትዮጵያ ወንዞች ዛሬ የያዙትን የመሰሻ ቦታና አጣጫዎቻቸውን ያገኙበትን ዘመንና ጊዜ ከጂኦሎጂ ጊዜ ሰሌዳ መረዳት መቻልም ሌላው አማራጭ ምንጭም ነው። ቀይ ባህር፣ ሜዲትራኒያን ባህር፣ የደን ባህረ ሰላጤ እንዲሁም በኢትዮጵያ በሌሎች የአፍሪካ ሀገራት የመፍሰሻ ቦታዎችና አቅጣጫዎች የያዙት በጂኦሎጂ ጥናት የጊዜ ሰሌዳ መሰረት አራተኛ በሆነው ሴኖዞይክ ኤራ አጋማሽ ላይ መሆኑን ያረጋግጣል። ለዚህም ነው የትግራይና ጎንደር በተከዜ ወንዝ መካከል ከሰው ልጅ እድሜም የቀደመ ነው የሚያስብለው። የወያኔ በሬ ወለደ፣ ሰማይ መሬት ሆነ፣ ጨለማ ብርሃን ሆነ ብሎ የማይዋሽ ውሸት መዋሸት ባህሉ ጠባዩ አብሮት ለረጅም ጊዜ ኖሮ ነው። ወያኔን ለቀናል፣ ከወያኔ ተለያይተናል፣ ዛሬ ወያኔዎች አይደለንም ወዘተ የሚሉ የቀድሞ የወያኔ አባላት እንኳን ይህ የወያኔ የክደትና የውሸት አባዚያቸው እንዳለቀቃቸው ተግባርና እንደበቶቻቸው ያረጋግጣሉ። ለወያኔ ገዢዎች መዋሸት መካድ መሸምጠጥ የተለመደና እንደ ነውር የማይታይ መሆኑን ከሚሰጧቸው ቃለ ምልልሶችና ከሚጽፏቸው ጽሑፎች መረዳት ይቻላል። የወያኔ መስራች የተባሉት ሁሉም በሚባል መልኩ በአማራ ሕዝብ ውስጥ ኖረዋል። ስዩም ጎጃም ኖሯል። አረጋዊ ሰሜን ሸዋ ለመኖሩ መረጃው አለ። ስብሐት አባይ ፀሐይ ወዘተ ሁሉ ኖሯል። ታዲያ የትግራይ ማኒፌስቶ ሲዘጋጅ የአማራው ሕዝብ የትግራይ ሕዝብ ጠላት አለመሆኑን የሚያውቁትን እውነት ሲግዱ እንኳን ቅር አላላቸው። የአማራን ሕዝብ የትግራይ ሕዝብ ጠላት ብለው ፈረጁት። ትልቅ ስህተት፣ ትልቅ የፖለቲካ መርህ ጥሰት፣ ትልቅ ወንጀልም ነው። ለጊዜው ከወያኔ ውስጥ አለን የሚሉትን ትተን ለቀናል የሚሉት በዚህ ተግባራቶች ተሳስተናል፣ ተጸጽተናል ሲሉ አለመስማታችን ሲያሳዝነን ኖሯል። አረጋዊ በሬና ገብሩ አስራት በተለያዩ መገናኛ ብዙሃን ቃለ መጠይቅ ሲደረግላቸው በወልቃይትና ጠገዴ ችግር መፍትሄ ምንድነው ተብሎ ሲጠየቁ ህዝበ ውሳኔ ይሰጥበት ማለታቸው ብዙዎችን አሳዝኗል። ወያኔም እኮ እያለ ያለው ይህንኑ ነው። እውነታው ግን ወያኔ ወደ ጎንደር ተሻግሮ በወልቃይት ጠገዴ ሁመራና ጠለምት ህዝብ የማንነት ገፈፋ አዋጅ ሲያውጅ የለም ትግሬ ሳንሆን ጎንደሮች ነን ብለው በመቃወማቸው ብቻ የዘር ማጥፋት ተግባር ሲፈጸምባቸው፣ ሲጨፈጨፉ፣ ሲታሰሩ፣ በሕይወት የተረፉት ደግሞ እንደ ጨው ዘር በስደት ሲበተኑ፣ እነዚህ ሰዎች በአመራር ደረጃ ላይ ነበሩና መሬታቸውን ተነጥቀው ለወያኔ ታጋዎች እንደተሰጠና ሰፈራ እንደተካሄደበትም ጠንቅቀው ያውቃሉ። የጎንደር አካል የሆነው ሁመራ ጠገዴ ወልቃይት ጠለምት ለውሳኔ ህዝብ ወይም ሪፈረንደም ይሰጥባቸው አይሰጥባቸው የሚል ሐሳብ ለድርድር የሚቀርብ ጉዳይ አይደለም። የውሳኔ ሐሳቡም መፍትሄነቱ ለወያኔ እንጂ ለጎንደሪዎች መሬትና ህዝብ ፍትሃዊ ውሳኔ ሊሆን እንደማይችል በመፍትሄነት ማቅረብ ወያኔነት ነው። ትልቅ ስህተትም ነው። የወልቃይት የሁመራ የጠገዴና ጠለምት ህዝብ በወያኔ የግድያ ተግባር በተፈጀበት በተጨፈጨፈበት ከአካባቢው እንዲወጣ በተገደደበት ለስደት ህይወት በተዳረገበት መሬቱን በኃይል ተነጥቆ በወያኔ ተጋዳዮች በጉልበት ባሰፈረበት ሁኔታ የህዝብ ውሳኔ ሲሰጥ እንደ መፍትሄነት ማቅረብ ዳግማዊ ወያኔነት ነው። የሁመራ የወልቃይት የጠገዴና ጠለምት ችግር የወያኔ ወረራ የፈጠረው ችግር እንጂ የወሰን ችግር አይደለም፣ ሊሆንም አይችልም። የወሎ ራያና ቆቦ የወፍላ ወረዳን ወደ ትግራይ የማካለል ድራማን እንዴት ይፈጸም እንደነበርና መቼ እንደተጀመረ እንየው። ወያኔ የራያና ቆቦ ወረዳንና የወፍላ ወረዳን ወደ ትግራይ የማጠቃለልና የማካለል እርምጃ የተወሰደው ድህረ 1983 ዓመተ ምህረት ነበር። ልክ ወያኔ ስልጣን ይዞ በትግራይና በአዲስ አበባ መካከል ያለው የትራንስፖርት መገናኛ እንደተጀመረ ድራማውን አብሮ ጀመረ። የዚህ ድራማ ይከሰከስና ይከወን የትራንስፖርት መጓጓዣ የማደሪያ አልጋና የምግብ አበል እየተከፈላቸው በሚመላለሱ የወያኔ አዛውንት ካድሬዎች ነበር። ለተከታታይ 3 እና 4 አመታት ከመቀሌ ካድዋና ሽሬ ወደ አዲስ አበባ በተገላቢጦሹ ከአዲስ አበባ መቀሌ አድዋና ሽሬ በየቀኑ በሚመላለሱ አውቶቡሶች ላይ እነዚህ ካድሬዎች መደቡ ነበር። እነዚህ ካድሬዎች ከሁለቱ አቅጣጫዎች ሲጓዙ ሀለውሃ በወንዝ ላይ በደረሱ ጊዜ ከመቀመጫቸው ብድግ ይሉና ወንድሞቼ እህቶቼና ልጆቼ የክልላችን ወሰን ይህ ወንዝ ነው ሀለውሃ ወንዝ ይባላል ብለው ካስተዋወቁ በኋላ እናንተም ለማወቅ ሁሉም አስተዋውቁ የሚለውን መልእክት ለታሳፋሪዎች ካስተዋወቁ በኋላ ወደ መቀመጫቸው ይመለሱ እንደነበር ይታወሳል። ይህ የወያኔ ድራማ ዛሬ በወሎ መሬት ላይ በወያኔ እሁን ተተርጓል። የወያኔ የውሸት ህመም በሐኪምም በጠበልም የሚድን አይደለም። ከደደቢት ጀምሮ አዲስ አበባ ድረስ ውሸት እየዘራ ይኸው እስከዛሬ ደርሷል። በውሸት አድጎ በውሸት ጃጅቶ የመሞቻ ጊዜውን በመጠባበቅ ላይ ይገኛል። ዛሬ በሀገራችን እየተነሱ ያሉ የማንነት ጥያቄዎች የፍትህ ጥያቄዎች በመሆናቸው የሁሉም ኢትዮጵያዊ ጥያቄዎች ናቸው። ከእብሪቱ ከውሸቱ ከክደቱ ከዘረኝነቱ ከካፋፋይነቱና ሌሎች መሰረታዊ ተግባሮቹን መመለስ ያልቻለ ያስተሳሰብ ድሃ የሆነ ጸረ ኢትዮጵያ ነው። ኢሉንታሪስ ተምች ነው። የማንነት ጥያቄ የኢትዮጵያውያን ሁሉ ጥያቄ ነው ሲባል የፍትህ እጦት ሀገርን አጥለቅልቋል ማለት ነው። በመዲናይቱ አዲስ አበባ ሳይቀር ዛሬ የማንነት ክህደት የለም ማለት አይቻልም። ከወያኔ ብሔር ተወላጆች በስተቀር ሌሎች ኢትዮጵያውያን ዜግነታቸው በወያኔ ተክዷል። ከሀገራቸው ሀብት እኩል እንደ ትግሬዎች ተጠቃሚ አይደሉም። ለዚህ ነው አዲስ አበባ ዛሬ የጥቂት ትግሬው ተወላጆች የገነት ምድር ስትሆን የወያኔ ዘመዶች ማለት ነው ለብዙሃኑ የአዲስ አበባ ነዋሪዎች የሲኦል ከተማ የሆነችው። ይህንን ጸረ ኢትዮጵያና ጸረ ኢትዮጵያውያን የሆነ ጸረ ኢትዮጵያ ቡድን ተባብሮ ወደ ከርሰ መቃብሩ አሽቀንጥሮ መጣል የኢትዮጵያውያን ሁሉ ግዴታም መብትም ነው። እንተባበር፣ እንታገል፣ ወያኔን ያለ ጥርጥር እናቸንፋለን።
ሙሽ ወረሙ ሰናፍ ናለ ቸናም ዘሙ ያሸፍዊ
ين يتي ورجي شرت ميت بنا عبر وستي زبجي من يوري ورا يدامن كتر قاني ما مريشا دهر مرا كرا بوهان يا سنايا يا ساكا بدا وي سنايا يا ساكا زمو مسكرا يا ساكا تنم دوا يا ساكا صابر سبيشايا زم دير مسكرا كايا يا ساكا تكسر مكرا يا ساكا تكسر مكرا
Yes, I'm not here, what I'm doing. Yes, I'm not here, what I'm saying.